በከፍተኛ ደረጃ የሚወገዝበት ሁኔታዎች አሉ። ብዙዎቻችን ደግሞ የኢትዮጵያ ተማሪዎች እንቅስቃሴ ለኢትዮጵያና ለኢትዮጵያኖች ትልቅ ትምህርት አስተምሮን ያለፈ እንቅስቃሴ ነው ብለን እናምናለን። እንግዲህ በአጠቃላይ በዛሬው ዕለት በተለይ ይህንን ውይይት ለመክፈት ምክንያት የሆነን በ1962 ዓመተ ምህረት በወቅቱ በነበረው መንግስት የተገደለውን የተማሪዎች መሪ ጥላሁን ግዛው የሞተበትን ታህሳስ 28 ምክንያት በማድረግ ነው። እንግዲህ በአጠቃላይ ወደ ውይይታችን ከመሄዳችን በፊት ጥላሁን ግዛው ማን ነበርና እንዴት ተገደለ የሚሉትን ከነቀጥሎ እጁን ያወጣ ወንድማችን ያሰማናል። እንግዲህ እሱን ስንሰማ በአጠቃላይ ታዳሚዎች ብዙም ማናቃቸው ነገሮች አሉን። በተለይ የተማሪው እንቅስቃሴ እንዴት ነበረ? እንዴት ተጀመረ? ያነሳቸው ሾዎች ምንድናቸው? እድገቱ ምንድነው? በውጭ የነበሩ የተማሪ ማህበሮች እንቅስቃሴዎች በአውሮፓ በአሜሪካ ከፍተኛውን የኢትዮጵያን ህዝብ ትግል ጉዞ ጀምሮት የነበረው በውስጣቸው የተፈጠሩ ችግሮች ፖለቲካሊ ምን ነበሩ? ከዛ በኋላ የተፈጠሩ ድርጅቶች እና የመሳሰሉትን በተለይም ደግሞ የተማሪዎችን ንቅናቄ ስናነሳ እድገቱን በምናወራበት ጊዜ ከእድገቱ አንደኛው ምናልባት የኢህአፓ መፈጠር ነው ምንልም ብዙዎች ነን። ኢህአፓ ደግሞ የዛ እንቅስቃሴ ልጅ እስከሆነ ድረስ በውስጡ ያጋጠሙት ችግሮች ባደረጋቸው ትግሎች ምን ነበሩ? መንስኤያቸውስ ምንድን ነው? የሚለውን የተለያዩ እንግዶች በእነዚህ ነገሮች ላይ ስለሚያዋዩን እናንተም ወገኖቻችን በወቅቱ ስለነበረው ሁኔታ ልትረዱ የምትፈልጉትን ነገሮች በሙሉ እጆቻችሁን እያወጣችሁ ለእንግዶቻችን ጥያቄ አቅርባችሁ በተለይ እንግዶቻችን በወቅቱ ከመጀመሪያው ጀምሮ እስከ መጨረሻው ብሎም ደግሞ እስካሁኑም ድረስ በዛ ትግል ውስጥ ያሉ ስለሆነ ከየወፔጁ ቀራርሞ ሳይሆን ታሪኩን የሚነግሯችሁ በተግባር ያሳለፉትንና የነበሩትን ሁኔታዎች አስም በአፎረም እንደምጠይቀው ሳይደለስ ሳይከለስ እንዲነግሩን ስለፈለግን ነው። እና እናንተም ወገኖቻችን ለጥያቄያችሁ እንድትዘጋጁ ላለው አሁን ማይኩን ለአባሰሩ እለቃለሁ። አመሰግናለሁ።
የኢትዮጵያ ተማሪዎችና ወጣቶች ትግል ዛሬም ያብባል። ታህሳስ 1962 ዓ.ም የኢትዮጵያ ተማሪዎችን እንቅስቃሴ ለማዳፈን በሚል የአጼው የጸጥታ ሰራተኞች የተማሪ ማህበር መሪ የነበረውን ጥላሁን ግዛውን በማታ በጥይት መጥተው ገደሉት። ይህን ግድያ በመቃወም በተደረጉ ሰልፎች ሌሎች ተማሪዎች ሕይወታቸውን አጥተዋል። ይህ ጊዜ የረጅም ትግል መታጠፊያ ቦታ ሲሆን፣ በሌላ በኩል ደግሞ የተማሪውን ትግል ከዱላና አስለቃሽ ጋዝ በላይ በጥይትም ሊመታ መድረሱን አሳይቶ በእንቅስቃሴውና በስርዓቱ መካከል መቆራረጡ መመለሻ የሌለው መሆኑንም አብስሯል። ቀደም ሲል በነሐሴ 1961 ዓመተ ምህረት 7 ተማሪዎች ወደ ሱዳን አውሮፕላን ጠልፈው መሄዳቸውና ለተደራጀ የፖለቲካና የትጥቅ ትግልም ሊዘጋጁ መነሳታቸው የትግሉን ይዘት ለውጥ ጠቁሞ ነበር። የተማሪዎቹ ትግል ከደረሰበት የደረሰው ከረጅም ውጣ ውረድ በኋላም ነበር። በመጀመሪያው ወቅቱ የዩኒቨርሲቲ ተማሪዎች የአጼው ምርጥና ተወዳጅ ልጆች ተብለው ወይንና ብስኩትም በአጼው እየተሰጣቸው የተያዙ ነበሩና በዚያውም መሰረት በምርጥነት የተያዙት እነዚህ ተማሪዎች የጥገና ለውጥንም ለማቀንቀን የሚችሉ አልነበሩም። ይህ የጭፍን ጊዜ ሊከርም አልቻለም። ከዝቅተኛ መደቦችና ከገጠር ከተሞች የመጡ ተማሪዎች ወደ ዩኒቨርሲቲው መግባት ጀመሩ። በቅኝ አገዛዝ ስር ያሉ የአፍሪካ ተማሪዎችም ወደ ዩኒቨርሲቲው ገቡ። በዓለም አቀፍ ደረጃ በተለይም በአፍሪካ የለውጥ ንፋስ መንፈስ ጀመረ። በአጼው ላይ በ1953 ዓመተ ምህረት የተቃጣው መፈንቅለ መንግስትና ለዚህም ተማሪዎቹ ድጋፍ ማሳየታቸው ለመጪው ትግል በር ከፋጅ ሆነ። ዩኒቨርሲቲ ተማሪዎች የሆኑ ጥቂት ቆራጦች በዚህ ወቅት መሬት ለአራሹ ብለው የመጀመሪያውን የተቃውሞ ሰልፍ ለማድረግ ሞክረው በፖሊስ ተደብድበው የትግሉን እምቢልታ ለብዙሃኑ አሰሙ። ዘጠኞቹ በቅጣት መልክ ከዩኒቨርሲቲው ተባረሩ። ይህም ሰልፍ ለኢትዮጵያ ተማሪዎች እንቅስቃሴ መወለድ መሰረት ሆነ። እንቅስቃሴው ግን ችግር አልነበረበትም አይባልም። የኮሌጆቹን ማህበር ሰብስበው በአንድ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ለመሰብሰብና በሀገር አቀፍ ደረጃ ደግሞ የኢትዮጵያ ዩኒቨርሲቲ ተማሪዎች ብሔራዊ ማህበርን ለማቋቋምና አንድነትን ለማጠናከር የተደረገው ሙከራ በመንግስትም በዩኒቨርሲቲው አስተዳደርም ጋሬጣ ተጣለበት። ሆኖም በተማሪዎች ትግል ማህበሮቹ ተቋቋሙ። የተቋቋመውን ለማፍረስ የተሰበጣጠረ ስብስብን ለማንገስ ደግሞ የድሮውን መላሽ የተባሉና በአስተዳደሩ የሚደገፉ ተደራጁ። በማህበሩና በድሮውን መላሾች መካከል ትግሉ ሲካሄድ ደግሞ ከሁለቱም የለንበትም ብለው መሃል ሊሰፍሩና ራሳቸውን ዘ ሪዝነብልስ ወይም አመዛዛኞች ብለው የሰየሙ ጥቂቶች ነበሩ። ውሎ አድሮ የሁለቱንም ዝንባሌዎች መሪዎችና ተከታዮች ወደ ማህበሩና እንቅስቃሴው መስበር መሳባቸው አልቀረም። የኢትዮጵያ ተማሪዎችን እንቅስቃሴ ታሪክ ዛሬ ሊያጎድፉ ወይም ሊበርዙ ባልነበሩበት ነበርንበት ብለው ሊያቆሹ የሚጥሩ ያሉ ቢሆንም እንቅስቃሴው ታሪኩን በትግል በወረቀቶችም ተጽፎ አልፏል። ከመሬት ለአራሹ ወደ ድሃው ይማር፣ ወደ እኩልነት ይስፈንና ሌሎችም ህዝባዊ መፈክሮች በመሸጋገርና ስር ነቀል ለውጥንም በማቀንቀን ተማሪዎች በስፋትና በሀገር አቀፍ ደረጃ በውጭ ሀገርም ሊያቅፍና ሊያደራጅ ችሏል። ቀስ በቀስም የተማሪዎቹ መልእክት ወደ ህብረተሰቡ ተዳረሰ። የተማሪ እንቅስቃሴ ሊጓዝ የሚችለው ወይም ሊፈጸም የሚችለው ተልእኮ በይዘቱ የተወሰነ በመሆኑ ጥላሁን ግዛው ከመገደሉም በፊት እንቅስቃሴው የሚያካሄደው ትግል በፖለቲካ ፓርቲ ወይም ድርጅት በሚመራ ትግል መታጀብ እንዳለበት ግልጽ ሆኖ ነበር። የወያኔ ታሪክ ተራኪ የሆነው ጆን ያንግ የተባለ ግለሰብ ጥላሁን ግዛው ለአንድ አመት ትምህርት ያቋረጠበትን ምክንያት ለጠባቦች በሚያመጭ አይነት ዋሽቶ ቢያቀርበውም ጊዜ ወስጄ ላነብ፣ ላጥና የፖለቲካ ንቃቴንም ላሳድግ ብሎ አመት ትምህርት ያቋረጠው ጥላሁን ይመራው የነበረው የተማሪ ማህበር በአመት አመት ነጻ ምርጫ እያደረገ መሪዎቹን ይመርጥ እንደነበረም መጠቀስ ያለበት ነው። ተማሪዎቹም አገዛዙ በብሔረሰብ ደረጃ ሊከፋፍላቸው ያደረገውን ሙከራ አክሽፈው በህብረትና በአንድነት በኢትዮጵያዊነት ደረጃ ተሳስረው መታገላቸው በተለይ ዛሬ መጠቀስ ያለበት ነው። ዛሬ ለስልጣን የደረሱ ጠባቦች ይህን የተማሪውን አንድነት ሊሸረሽሩ ቢቃጡም ብዙሃኑ ለጠባብነትና ኋላቀርነት ጆሮ አልሰጡም ነበር። ለዚህም ነው የዛሬ ጠባቦች መሪዎችና ሌሎች የክህደት አባወራዎች የዚህ የተማሪዎች ታሪካዊ እንቅስቃሴ ማዕከልና መሪ ያልነበሩት። የኢትዮጵያ ተማሪዎች እንቅስቃሴ የተመራው በነቁና በቆረጡ ተማሪዎች ነበር። ያስቀደሙት የራሳቸውን ውሱን ጥቅምና ፍላጎት ሳይሆን የህዝብን በመሆኑም ታሪክ ሁሌም ያከብራቸዋል። የህዝብን መብትና እኩልነት በመጠየቃቸውም ለዲሞክራሲያዊ ትግል ፈር ቀደዋል። ሳይከፋፈሉ ተባብረው በመታገላቸውም ወጣቶች በብሔረሰብ መሰረት ሳይሆን በኢትዮጵያዊነት ተሳስረው መታገል እንዳለባቸውም ጠቁመዋል። አድሃሪዎች አልነበሩም። ባህላቸውን ቢያከብሩም ወግ አጥባቂ ሆነው ጎጂ ባህሎችን አላንጸባረቁም። ሴቶችን ያሳተፈ እንቅስቃሴ በመሆኑም ሴቶች ወደፊት ተሰባስበው ለሚያደርጉት ትግል ድልዳል አስቀምጧል። በንቃት ላይ የተመሰረተ ትግልም ነበርና ትግል በጭፍን ሊካሄድ እንደማይችል፣ የህብረተሰቡን ሁኔታ ማጤን እንደሚገባ፣ ጠላትና ወዳጅን መለየት እንደሚኖርብንም በሚገባ አሳይቷል። ኢህአፓ ከዚህ እንቅስቃሴና ከህዝቡም ሰፊ ትግል ሲወለድ የእንቅስቃሴውን ጸጋዎች አዳብሮና አጠንክሮ ሀገር አቀፉን ትግል ሊያካሄድ ችሏል። ወጣቱ ትውልድ ሁሌም ለሰፊው ህዝብ ይቆማል ባይባልም የኢትዮጵያ ወጣቶች ላስተማራቸው ህዝብ ሲሉ ውድ ህይወታቸውን ሰውተዋል። ጊዜያችንን ሰዋን የሚሉትን ማድመጥ በተገደድንበት በአሁኑ ጊዜ ህይወታቸውን ሳይሳሱ ለሀገርና ለህዝብ የሰጡትን እኒያን ወርቅ ወጣቶች ሁሌም ልንዘክራቸውና ልንኮራባቸው የሚገባል። የኢትዮጵያ ተማሪዎችን እንቅስቃሴ ጥላሸት ሊቀቡ የሚነሱት ግን በየካቲት 66 የፈነዳውን አብዮትና ኢህአፓንም አመራው የሚጠሉ ክፍሎች መሆናቸው ደግሞ ለማንም ስውር አይደለም። የተማሪውና የወጣቱ እንቅስቃሴ አኩሪ ታሪክን ቢጽፍም ከውስጡ የነበሩ ደግሞ ጊዜን ጠብቀው የህዝብን ጎራ ከድተው ከህዝብ ጠላት ጎን መሰለፋቸው የሚታወቅ ነው። በዘመነ ደርግ ለዚህ አረመኔ ጥቅም ያደሩ ምሁር ተብዬዎች ለምሳሌ በሀገርና በህዝብ ላይ ብዙ ጉዳት አድርሰዋል። እንቅስቃሴው መሪዎች ሆነው ሳለ ኢህአፓንም ከድተው በአንጃነት የነጎዱም ያደረሱት ጥፋት ቀላል አልነበረም። የበተናፈቀላት የሆነው ድርጅትና ትግልንም ያቆሰሉና ያደሙትም የሚረሱ አይደሉም። ባጭሩ የተማሪው እንቅስቃሴ ራሱ የህብረተሰቡ አካል እንደመሆኑ መጠን በዋና ይዘቱ ህዝባዊ ቢሆንም የነበረው ትግልና ቅራኔ ደግሞ ጫናውን አሳርፎበት አባላቱን በየዘርፉ እንዲሰለፉ ገፋፍቷል። ከደርግ ጋር ተሰልፈው በቀሽብሩም ሆነ በነጻ ምርጫው ግንባር ቀደም ሚና የተጫወቱትን ወጣቶችንም ሳይቀር በየቀበሌውና ከፍተኛው ሲጠብሱና ሲገርፉ የነበሩትንም መጥቀሱ ትምህርታዊ ነው። የጥንቱ እንቅስቃሴ መሪዎች የነበሩና ዛሬ ለወያኔ ያደሩትንና ዶክተሮች ፕሮፌሰሮች በትዝብት እያየን ነው። ባጭሩ በደፈናው ተራማጅ ወጣት ተማሪ ሊባል ባይቻልም በአብላጫው ግን የኢትዮጵያ ተማሪዎች እንቅስቃሴ ለህዝብ ቆሞ ታግሏል፣ መስዋዕትነትንም ከፍሏል። ዛሬ ጊዜ አልፎ ጊዜ ሲተካ አዲስ ታሪክ እየጻፉ ያልመሩትን እንቅስቃሴ ወይም የጎዱትን ትግል እንደመሩ አድርገው ራሳቸውን የሚያሞግሱ ቢበረክቱም ማን ምን እንደሰራና ሚናው የተደበቀ አይደለም። እንቅስቃሴ የተወሰኑ ክፍሎች ከብስለት ጉለት ጽንፍን ሲይዙ ወይም ከጽናት ጉለት ወገበይም ብለው ህዝብን ሲከዱ፣ ጸንተው የታገሉት ግን ለትግሉ መጠናከር ከፍተኛ አስተዋጽኦን ከማድረጋቸው ሌላ ከተማሪ ማህበርና ትግል ባሻገር በኢህአፓም ተሰልፈው ትግሉን ለማጎልበትና በየአቅጣጫው የመጣውንም የሽንፈተኛ የአንጃና የበታኝን ጥቃት ለመቋቋም ችለዋል። በደፈናው ምሁር የሚባል ፍጡር የለምና ማን ምሁር ማን ሌላ መሆኑን ለመወሰን በተጨባጭ ከሀገሪቷ ሁኔታ መነሳት ይገባል። የፈረንጁን ትምህርት የቀሰመ ሁሉ ምሁር ተብሎ ሌላው ደግሞ ሀገሩን ጠንቅቆ የሚያውቀውና በሀገር እውቀት የበሰለው አይደለህም ሊባል አይችልም። መጽሐፍ ማንበብ የቻለ ነው ምሁር? ዩኒቨርሲቲ የጨረሰ ወይስ እንደነመለስ ዜናዊና ጓደኞቹ ከፍሎ ዲግሪውን የተረከበ ምሁር ማን ነው? ለዚህ ጥያቄ የኢትዮጵያ ተማሪዎች እንቅስቃሴ በቂ መልስ ሰጥቷል። ምሁር ማለት ለሀገሩ የቆመ ተማሪ ወጣት ማለት ነው። ከዋሸራ ተመረቀ ከባዕድ ዩኒቨርሲቲ ምሁርነት የሚገለጸው በሀገር ወዳድነትና ህዝብን ለማገልገል በመቁረጥ ነው። ሀገር ተዋርዳ ህዝብ ተበድሎና ምድሪቷ በድሃው ጩኸት ስትናጥ ጆሮና አይኑ ላይ ብቻ ሳይሆን ህሊናው ላይ ተኝቶ ከህዝብ ጠላቶች ጋር የሚሰለፍ ወይም ሆዱን ብቻ አስቀድሞ በድን የሚሆን ፕሮፌሰር ዶክተር ምሁር ሊባል አይችልም አይገባውምም። ብሮ ተማረ ተብሎ የደነቆረ ብዙ ያየን በመሆናችን ይህን መሰረታዊ የኢትዮጵያ ተማሪዎች እንቅስቃሴ ትምህርት ልንዘነጋው አይገባም። ጥላሁን ግዛው ዩኒቨርሲቲ አልጨረሰም ነበር፣ ግን ህይወቱን ለህዝብ የሰጠ ምሁር ነበር። የወያኔ ዶክተሮችና ፕሮፌሰሮች ወይም ከርሳ አምራቂዎች ሁሉ ከሱና መሰሎቹ አይወዳደሩም። ዛሬ አንዳንዶች የዚያን ትውልድ ታካዮች በትኩሰትነትና በአላዋቂነት ሊተቹ ሲውገረገሩ ስናዳመጥ ይህ ከላይ ያልነውን ሀቅ ጫና መስጠት እንገደዳለን። የሀገርና የህዝብ መከራን ለማየትና ለመስማት ችሎ ይህንንም ለመቃወም የሚነሳ ያወቀና የተማረ ነው። ከዚህ ሌላ ግን በፈረንጁም ትምህርት ቢሆን የተማሪው እንቅስቃሴ መሪዎች የሚያስከነዱ እንጂ የከበዳቸው አልነበሩም። የወያኔ መንጋ ለስልጣን ሲበቃ ተማሪዎችና ወጣቶች ህገወጡን ቡድን ተቃውሞ በአዲስ አበባ በመሰለፍ የህይወት ዋጋ ከፍለዋል። ኤርትራ ተገነጠለች ሲባልም በቡድሮስ ጋሊ ላይ ተሰልፈው እንዲሁ መስዋዕትነትን ከፍለዋል። በገጠርም በትጥቅ ትግል ሙከራዎች ሁሉ ወጣቱ ታግሎ ተሰውቷል። በግንቦት ሰኔ 1997 ቢሆን የታየው ይህ ነው። ወጣቱን የሚፈታተኑ ችግሮች ቢኖሩም ትግሉ በተፈለገው ግለት ሲካሄድ ባይታይም ወጣቱ አልታገለም ማለት አይቻልም። በሀገሪቷን በርካታ የፖለቲካ ድርጅቶች በመመስረታቸው የያኔው የተማሪው እንቅስቃሴ የነበረውን ቦታና ክብደት የአሁኑ ሊይዝ የሚችል አለመሆኑ መታወቅ ያለበት ነው። ከዚህ ባሻገር ደግሞ ድርጅቶቹ ወጣቱን በማደራጀትና በማታገል ረገድ ድክመታቸው ጋር ነው። ለሀገር መሰዋትን በህዝብ ማስጨረስና በተላላነት ፈርጀው የሚለፍፉ መብዛታቸውም አሉታዊ ጫና አለው። ወያኔም በበኩሉ በብሔረሰብ ወጣቱን መሸንሸኑን የተያዘው ሲሆን በዚህም ሌሎች ጠባብ ድርጅቶች ተባብረውታል። ወጣቱ እርስ በርስ በኢትዮጵያዊነት እንዳያብር ለማድረግ ሴራው ቀላል አልነበረም አይደለምም። ወጣቱ ሀገሩን ጥሎ እንዲሄድ ወይም ስለ ሀገሩ እንዳያስብ ለማድረግም በየአይነቱ ሻጥሮች ተጎንጉነዋል። ያገዛዙ ጦት አባት ባዕዳንም በዚሁ እየተባበሩት ናቸው። ይህን ሁሉ ጋሬጣ አስወግዶ ወጣቱ በትግሉ እንዲሳተፍ ማድረግ ለድል ዛሬም ዋስትና ነው። የኢትዮጵያ ህዝብ አብዛኛው ወጣት መሆኑን የሚዘነጋ ሊሆን አይችልም። የዛሬው ወጣት ያለፉትን ተማሪዎችና ወጣቶች ትግል ማወቅ መቻል አለበት። የኑሮ ሁኔታ ከራሳቸው አንጻር ሳይከፋ ለህዝብ ብለው መከራን ከተቀበሉትና አልፎም ከተሰዉት ወጣቶች መማር መቻል አለበት። በዚያን ወቅትስ የጥቂቶች የነበረው ትግል እንዴት ብዙሃኑን ሊያሰልፍ ቻለ? ተማሪው ለምን በብሔረሰብ አልተከፋፈለም? ለምን ተባቦቹ መሬቱ አልተመቻቸው? ከሃዲዎቹ እንዴት ተከሰቱ? ለነዚህና መሰል ጥያቄዎች ምላሹ ደማቸውን ባፈሰሱ ወጣቶች ተሰጥቷልና እንደገና አልማር ብለ ስህተትን ፈጽመን መጎዳት የለብንም ማለት ነው። ለሀገራችን ለመሞት መሸሽ ሳይሆን መሽቀዳደም ይገባናል። ይህን እውን ለማድረግ ደግሞ ማበርና መደራጀትን መቅደም አለበት። ከተማሪና በወጣት ደረጃና ከዚያም አልፎ በድርጅቶች ዙሪያ በመሰለፍ ወጣቱ የዜግነት ግዴታውን መወጣት አለበት። ተማሪዎች ቦታቸው በትምህርት ቤት ነው ቢባልም ሀገር ስትጠፋና ስትደማ ደግሞ ቦታቸው በትግል አውድማ መሆኑ የግድ ነው። እነጥላሁንም መማርን አልጠሉም ነበር። ታራው ትግል አምርተው የተሰቡት በባንዳነት ያልተሰማሩት ባንጃና በታኝነት ክህደትን ያልመረጡት ሁሉ በሰናት ለህዝብ ቆመው መከራን የተቀበሉት ሁሉ ወደውና ደልቷቸው ተቀናተውና ጠግበው ሳይሆን ሀገራቸውና ህዝብ ውድ ህይወታቸውን ስለጠየቋቸው ብቻ ነው። እነጥላሁን ዋለልኝ ማርታ ብዙ ተኪዎችን አፍርተው አልፈዋል። ታሪክ የሚያከብራቸው የተሰው ኢሃባዎች ሁሉ ለዚህ ምስክር ናቸው። ሰኔ 1997 ዓመተ ምህረት የተሰውት ወጣቶችም ሌሎች ምስክር ናቸው። ከወጣቱ መንፈስ ትግል ወጥቶ አልሞተም። ሊፋፋም አመቺ ሁኔታን እየተበቀ እንጂ ለዚህም ነው ድርጅቶች የትግል አራያ በመሆን ወጣቱንም ሊያሰልፉ በመቻል አመቺ ሁኔታን እንዲፈጥሩ የሚገባው። ተጨባጭ ሁኔታ ግዑዝ አይደለምና በጥረት በትግልና በመስዋዕትነት ሊለወጥ ይችላል። የተማሪዎች እንቅስቃሴ ሲጀመር መልእክቱ ያልገባቸው ሁሉ ተማሪዎች ጠግበው ነው ይሉ ነበር። ዛሬ በወጣቶች የሚካሄድ ጸረ ወያኔ ትግል የተጋብ ነው የሚል ህዝብ የለም። ትግሉ ይፋፋም ነው የህዝብ ፍላጎት። ወጣቱ ታሪካዊ ግዴታን ለመወጣት ይደራጅ ይነሳ። ይህ ነው ለነጥላሁንና ለሁሉም ሰማዕት ተገቢው ዝክር።
እሺ፣ በጣም በጣም እናመሰግናለን አበስሩ። እንግዲህ ወገኖቻችን በወቅቱ ስለነጥላሁን የተወሰነም ቢሆን የሰማነው ነው። ሌላም እንግዲህ እያንዳንዳችን በተባራሪ የምንሰማቸው ጥሩ ነገሮችም ውንጀላዎችም አሉ። እንግዲህ እነዛን ግልጽ አድርገን ካለፉ ትምህርታችን ተምረን ወደፊት እንዴት ነው የምንቀጥለው የሚለውንም ለመዋየት ነው ዛሬ። ሀቁ መነገር አለበት። የተማሪው እንቅስቃሴ እንዴት ነበረ? ችግሮቹ ደግሞ እንዴት በየድርጅቶቹ ተንጸባረቁ የሚሉትን ነገሮች ለመዋየት እንግዶች ይዘን የቀረብ ነው። በእርግጥ እንግዲህ ይቅርታ አድርጉልንና አንዳንድ እንግዶቻችን በመንገድ ላይ ስለሆኑ ትንሽ የኮሚኒኬሽን የግንኙነት ችግር ስላለብን እንዳገኘናቸው እናቀርባቸዋለን። እስቲ እንግዲህ መጀመሪያ አሁን ወደ መጨረሻ አካባቢ የሰማነውን ለምንድን ነው ተማሪው በወቅቱ በዘር አልተደራጀም? ተማሪው ዳቦ እና ወተት ፈልጎ አይደለም የሚሉትን ነገሮች ለመመለስ እስቲ ከኔ ጋር አሁን አቶ ወልደ ተወልደ ይገኛሉ። አቶ ወልደ ጤና ይስጥልን፣ እንደምን ዋሉ? ላለሁኝ ጥሪያችንን አክብረው ዛሬ ስለዚህ ስለ ተማሪዎች እንቅስቃሴ በአቅሞት የሚያውቁትን ለታዳሚዎቻችን ከታዳሚዎቻችን ጋር ለመጫወት በመምጣቶ እጅግ በጣም አድርጌ አመሰግናለሁ። እስቲ በወቅቱ መቼም እዚህ ከተሰበሰቡት በተማሪው እንቅስቃሴም ውስጥ ተሳትፈው ከነበሩት በአንጋፋነት ያሉ እርስዎ ይመስለኛል፣ እስቲ ስለ ወቅቱ አንዳንድ ነገር ለአድማጮቻችን ቢሉልን። አመሰግናለሁ።
እሺ፣ እኔም አመሰግናለሁ። ምግብ አንዳንድ ካቅም ነገር ምግብ የመሳሰሉ እና መኝታ ጥያቄ ነበር የመጀመሪያው። የሱ ገባ እንደሱ ነበር። ከዛ በኋላ ምክንያቱም ጀዝዊት የሚባሉ ሬፊጂዎች ነበር የሚያስተዳድሩት እና ደ ሀይ ስኩል ነበር ትሪት የሚያደርጉን የነበረው እና ለምን ጠፋችሁ አላችሁ፣ ለምን ትደንሳላችሁ፣ ልክ እንደ ሀይ ስኩል ነበር የሚቀጥሩን እና ከዛ የተማሪ እንግዲህ አንዳንዱ ዋናው መሰረቱ ምንድን ነው? አንደኛ አስተዳደር ላይ ነው ያተኮረው። በደንብ እንትኑ ለውጡ የገባቸው ሰዎች አስተዳደሩ ላይ ነው እንትን ያተኮሩት። ከዛ በኋላ አስተማሪዎች ላይ አስተማሪዎችን ቻሌንጅ ማድረግ ተጀመረ። ከዛ በኋላ ሳብጀክት ማተሩ በዚህ በቅደም ተከተል ነው እንግዲህ የሆነው ማለት ነው። ብዙ እንግዲህ ማይኖሪቲ ነው ሁሉ ጊዜ የማይኖሪቲ ዲተርሚን የሆኑና አላማ ያላቸው ናቸው። ማጆሪቲ ግን ብዙ ጊዜ ወይቨር ያደርጋል። እና ለማን ነው ተቃዋሚው? ሁሉ ጊዜ እንግዲህ ወይ ቤተ መንግስት መሄድ ነው ወይም ደግሞ መሰረተ ሀሳብን መቃወም ነው የነበረው። እና የተጀመረው እንደዛ ነው። ሁለት አይነት ነው ማለት ነው። ከስር መሰረቱ እንግዲህ አንደኛ እንዳልኩት እንትን አስተማሪዎችንና አስተዳደሩን መቃወም፣ አስተማሪዎችን ቻሌንጅ ማድረግ እና ሳብጀክት ማተሩ መጽሐፍቱ የሚሰጠው ትምህርት ልክ አይደለም በማለት ነው። እና ከዛ በኋላ እንግዲህ ወደ ስርዓቱ ለመቀየር ነው የተካሄደው። እና በወቅቱ የነበረው እኔ እንደታዘብኩት ያኔ አራት እንትኖች ነበሩ። አንደኛ የአሜሪካን ትምህርት የነበረው ምንድን ነው? የሜዲካል የኤዲኬሽን የቢዝነስ እና የሎው ሎው ስኩል እነዚህ ለአሜሪካ ሲስተም ይጠቅማሉ ተብለው ዲዛይን እንዲሆኑ ነበሩ። እና ሜዲካል እንግዲህ የሜዲካሉ የኤዲኬሽን የቢዝነስ ሎው ስኩል በጣም ከፍተኛ የአሜሪካን ሲስተም ለማስያዝ የተሞከረ ነበረ። ግን እሱን አልነበረም ኢትዮጵያ የሚያስፈልግ። ምክንያቱም ኤዲኬሽን ቢሆን ካሪክለሙ ልክ አይደለም፣ ቢዝነስ ቢሆን የቢዝነስ ገና ኢትዮጵያ ቢዝነስ ላይ አልነበረችም፣ ህግም ደግሞ ቢሆን ብዙ እንትን አላለም ነበር። እና ዋና መሰረቱ እስከ ስርዓቱን ለመታገል የተደረገ ነው። እና ስለ ጥላሁን ደግሞ እንትን በደንብ የማውቀው ምንድን ነው ከፖለቲካል ፍልስፍናው ሌላ ሶሻሊዝም ይማር ነበረ። እና እንዲያውም በሶሻሊዝም በነገራችን ላይ ብዙ ሰው አይማርም ነበረ። ምክንያቱም አሁን ያለንበት ደረጃ አሁን ሁሉ ሶሻሎጂ ሶሻሎጂ እያለ ነው። ግን ቢሆንም ያኔ አድሃሪ ነገር ነበር። እና ግን ለነገሩ ተምረንበታል። እና ጥላሁን በፖለቲካ እንትን የተሸነፈ ጊዜ አገሩ ቤት ሄዶ የኢትዮጵያን ህዝብ አይቶ መጥቶ ነው እንግዲህ ብዙ ነገሩን ያየው። እና ትምህርቱ እንግዲህ አብሮ ከቅድም እንደተባለው ከህዝቡ ጋር ሲሬድ ነው። እና እድገት በህብረትም ደግሞ ሰርቪስም የሄዱ እነሱ ናቸው እንግዲህ ለውጥ ብዙ ያዩት። እና ሲገናኝ ነው ነገሩ ለውጥ የሚመጣው ስታይ ነው። አፍሪካኖች ሲመጡ ብዙ ነገር አዩ፣ ለእኛንም አስተላለፉ። በአንሳ ስምንት በስልሳ የመጡ ናቸው። ከኤርትራም የመጡ እንደዚህ አዩት። አንዳንድ የማህበራዊ ኑሮ አዩ። እና ያ ነገር ግንኙነት ሲፈጠር ብዙ ነገር እየታየ ከመጽሐፍ ማንበቡ ይልቅ በግንኙነት የተፈጠረ እና የሀባዊ ደግሞ በዛ መሰረት ነው። ከሁሉም ዘር የመጣበት በዛ ነው። ኮመን የሆነ አንደርስታንዲንግ ስለነበራቸው ነው። እና በኋላ በጥያቄ ይሻለኛል፣ አሁን ብዙ ባልተባተር ይሻለኛል ነው። እናንተ ቀጥሉ።
እሺ፣ በጣም አመሰግናለሁ አቶ ወልዴ። እንግዲህ ያው ምንጊዜም በጣም እንዳሉት ዲተርሚንድ የሆኑ ማይኖሪቲዎች ማለትም ትግል ሲጀመር እንቅስቃሴ ሲጀመር ሁል ጊዜ ባንዴ ማሱ እንደማይነሳ ነው። ሆኖም ግን ስትጀምሩት ምንም እንኳን የአስተዳደሩን ጉዳይ ቢሆን በራሳችሁ ላይ የሚደርሰውን ዋናው ያተኮረው እርስዎ እንዳሉት ስቴፕ ባይ ስቴፕ ለመሄድ ፈልጎ ነው። አንደኛ የውጭ ሰዎች ስለሆኑ በጊዜው እናንተን እንደ ህፃን እንደ ሀይል ስኩል ስለሚቆጣጠሯችሁ አስተዳደሩ እንዲሻሻልላችሁ፣ ከዛ ቀጥሎ ደግሞ የትምህርት ስርዓቱ እንዲስተካከል መምህራኖች ለአገራቸው ለኢትዮጵያ ተማሪዎች የሚያመቸውን ትምህርት እንዲያስተምሩ፣ ከዛ ቀጥሎ እንግዲህ ዋናው ሰብጀክት ማተሩ እንዳሉት ስርዓቱ ለዚህ ሁሉ ችግሩ ስርዓቱ ነው ስላሉ ስርዓቱ ላይ ሄዳቸዋል። በጣም እናመሰግናለን። እንግዲህ በሚቀጥለው አቶ ፋሲካ በለጠ አይ ቲንክ ከኛ ጋራ የሚኖሩ መስለኛል። እስቲ አቶ ፋሲካ በወቅቱ የነበረውን የተማሪዎች እንቅስቃሴ አሁን ከአቶ ወልደ ካቆሙበት ጀምሮ ለታዳሚዎቻችን አንዳንድ ቢሉልን። አመሰግናለሁ። ጽናት ማይኩን ያዘ።
ይሰማል ከሆነ ምልክት ስጡኝ። እሺ፣ አመሰግናለሁ አስቻለው። በቅድሚያ የአሲምባ የውይይት መድረክ ስለ ተማሪዎች እንቅስቃሴ በዛሬው ቀን ይህንን የውይይት መድረክ በማዘጋጀቱ እና እኔም በመጋበዙ ምስጋና ለማስተላለፍ እወዳለሁ። እንግዲህ የተማሪ እንቅስቃሴ መቼ ተጀመረ፣ እንዴት ተጀመረ፣ በውስጡ የነበሩት ሁኔታዎች ምን ነበሩ፣ ከችግሮቹ ምን ነበሩ፣ የተማሪ ማህበር ያደረገው አስተዋጽኦ ምን ነበር የሚለው በጣም በጣም ሰፋ ያለ የውይይት አጀንዳ ነው። ምናልባትም ዛሬ ሊጀመር ይችል ይሆናል እንጂ ከውይይቱ በኋላ ሁሉንም ሊያጠቃልል የሚችል ውይይት የምናደርግ አይመስለኝም፣ ወደ መጨረሻው ማለቴ ነው። እና አይ ሆፕ በተከታታይ ይህንን ጉዳይ ለመወያየት ቢሞከር የበለጠ ግንዛቤ ይሰጣል እላለሁ። እኔ እንግዲህ በተማሪው ማህበር ውስጥ ሲጀመር ገና አልነበርኩም። እንግዲህ እንደምታስታውሱት ተማሪ ማህበር ሲባል በእርግጥ መጀመሪያው መነሻው የሀገር ቤቱ በተለይም የዩኒቨርሲቲ ነው። መጀመሪያ ዩኒቨርሲቲ ኮሌጅ የሚባለው በኋላ ደግሞ የቀዳማዊ ኃይለሥላሴ ዩኒቨርሲቲ ተብሎ በኋላ የአዲስ አበባ ዩኒቨርሲቲ የተባለው ማለት ነው። ከዛ እንግዲህ በሀገር ቤት ከዚህ ተነስቶ ወደ ሀይ ስኩል ማለትም ሁለተኛ ደረጃ እና እንዲሁም ደግሞ የኤሌመንተሪ ስኩልም ወደ መጨረሻው ተማሪዎች የተሳተፉበት ሁኔታ ነው ያለው በአንድ በኩል። በሌላ በኩል ደግሞ ከሀገር ቤቱ ተያይዞም ሆነ በኢንዲፔንደንትሊም ቢሆን በውጭ ሀገር በአሜሪካም በአውሮፓም የነበሩት ተማሪዎች ያደረጉት እንቅስቃሴና ንቅናቄ አለ። ይሄ እንግዲህ በአንድ በኩል የሀገር ቤቱ ውስጥ ውጩ ላይ ያንጸባረቀበት፣ የውጩ ደግሞ ሀገር ቤት ውስጥ ያንጸባረቀበት ሁኔታዎች ነበሩ እና እነዚህን ነገሮች በሙሉ አያይዞ በደንብ ለመወያየት ሰፋ ያለ ጊዜም ይፈልጋል። ስለ ጉዳዩም የሚያውቁ ሰዎችም ያስፈልጋሉ። በእኔ በኩል እኔ በዚህ በተማሪ ማህበር ውስጥ የተሳተፍኩት የተማሪ ማህበር እንቅስቃሴ ከተጀመረ በኋላ ነው። እኔ ጉልህ የሆነ ሚና ይዞ ከፍተኛ እድገት አሳይቶ እንዲሁም አሁን በ74 ዓ.ም ለነበረው አብዮታዊ እንቅስቃሴም ሆነ ከዛ በኋላ ላለው ህዝባዊ ትግል ምንጭ የሆነበት ሁኔታ ነው የነበረው እና በተወሰነ ደረጃ አውቃለሁ። በእርግጥ በዛን ወቅት የተማሪው ማህበር በማደራጀትም ሆነ በመምራት በኩል የተለየ ኃላፊነት የነበረኝ አይደለሁም። ብዙዎቹ በወቅቱ መሪዎች የነበሩ ተማሪው ማህበር በርዕዮተ ዓለም ሆነ በድርጅት ደረጃ አመራር በመስጠት ግንባር ቀደም የሆኑ ታጋዮች በየሁኔታው በየቦታው ህይወታቸውን አጥተዋል። በደርግ በየመንገዱ ዳር የተጣሉ ብዙ ናቸው። እስር ቤት ገብተው የሞቱ ብዙ ናቸው። በወያኔም እንደዚሁ የተገደሉ እስር ቤትም ያሉ በርካታ የተማሪ ማህበሮች መሪዎች ነበሩና እነሱ ቢኖሩ ኖሮ በእውነቱ በዛሬው ወቅት የበለጠ ይሄንን የተማሪውን እንቅስቃሴ ሚና የተሟላ ግንዛቤ ሊሰጡ ይችላሉ የሚል እምነት ነበረኝ። እንግዲህ የተማሪው ማህበር ከየት ጀምሮ እስከየት ድረስ ለማድረስ ከየት እንደምጀምር ይከብደኛል። ብቻ ለማንኛቸውም አንዳንድ ጉዳዮችን ልጀምርና በኋላም ሌሎቹ ደግሞ ጉዳዩን የበለጠ የሚያውቁት እያሟሉበት በጥያቄና በመልስም እንቀጥል የምንችል ይመስለኛል። እንግዲህ የተማሪው ማህበር የተማሪ ማህበር ወይም የተማሪ እንቅስቃሴ እንደውም በፖለቲካው መስክ ጎላ ያለ ሚና ይዞ የነበረው ያው ሁላችሁም እንደምታስታውሱት በ53 ዓመተ ምህረት እንደኛ አቆጣጠር ማለት ነው፣ ፈረንጆቹ ደግሞ 61 ዓመተ ምህረት የነ መንግስቱ ነዋይ የመፈንቅለ መንግስት ሙከራ በተደረገ ጊዜ ተማሪ እንቅስቃሴ መደገፋቸው ነው። ከዛ በፊት ብዙም የሚታወቅ ነገር አልነበረም። እኛም በእውነት እኔም በበኩሌ በኤሌመንተሪ ተማሪ ነበርኩ በዛን ወቅት። ግን ነገሩ በጣም ከታተለው ስለነበረ የነበርኩበትም ትምህርት ቤት ከዛው ከእንቅስቃሴው አጠገብ ስለነበረ እና አመቺ ሁኔታ ሶሪ አንድ የሚረብሽ ነገር አለ እዚህ ይመስለኛል። ኦኬ ይቅርታ፣ አንድ ጊዜ እየተረበሽ ነው።
ይቅርታ ወገኖቼ፣ እንግዲህ አቶ ፋሲካ በተቻለ መጠን አይም ከሆነ የሚረብሾት ፕራይቬቶትን ይዝጉት። ሌላ ደግሞ ከፓልቶክ የሚመጣ ድምጽ ከሆነ ትንሽ ቮሊዩሙን ይቀንሱት እና እንደገና ማይኩን ያዙት። ፕራይቬትን ዝጋው። እሺ፣ ማይኩን እለቅልሃለሁ። አሁን
ሀሎ፣ አንድ ሁለት ይሰማል። እሺ፣ ይቅርታ እየተረበሸ ነበረ። ኢንስታንት ሜሴጅ የሚያስተላልፍ ሰው ነበር እና ዘግቸዋለሁ ይመስለኛል። አሁን አይሆፕ ሶ። እንግዲህ በዛን ወቅት የመንግስቱ ነዋይን የለውጥ እንቅስቃሴ በመደገፍ በኩል ነው የሚታወቀው የተማሪው ማህበር። ከዛ በኋላ የእኛንም ገና ኤሌመንተሪ ሆነን ይሄ ጉዳይ ኢንስፓየር አድርጎን ስንከታተል ነበር። እንግዲህ የተማሪው ማህበር በደንበኛ ለማወቅ የቻልነው እኔ ሀይ ስኩል ሆኜ የመጀመሪያው የመሬት ላራሹ እንቅስቃሴ ተማሪዎች ወጥተው መሬት ላራሹን መፈክር አንግበው ሰላማዊ ሰልፍ ሲያደርጉ ነው። ይሄ በእኛ አቆጣጠር በ57 ዓመተ ምህረት ነው፣ ወይም ደግሞ እንደ ፈረንጆቹ በ 64 65 አካዳሚክ ኢየር የምንለው ውስጥ ነበር የነበረውና ያኔ እንግዲህ ያንን ስንሰማ በጣም በእውነቱ የበለጠ ደስታ ነበር የተሰማን። ሃይ ስኩል ሆነ እንከታተል ነበር። ከዛ በኋላ በአመቱ ደግሞ እንደዚሁ ሌላ የሰላማዊ ሰልፍ እንደተደረገ ይሄውም በሾላ ውስጥ አዲስ አበባ ሾላ በሚባል አካባቢ ደሃዎች እየተለቀሙ ከየመንገዱ ዳር ማለት ነው ለማኞች ወይም ደግሞ በዛን ወቅት ቸውን በሙሉ እየለቀሙ እዛ ሾላ ውስጥ እንደ ኮንሰንትሬሽን ካምፕ አይነት ነገር ስለነበር እዛ ያጉራቸው ስለነበር ያንን በመቃወም የተማሪው ማህበር ወጥቶ ድምጹን ያሰማበት እና ከፖሊሶች ጋር የተጋጨበት በዛም የተወሰኑ ተማሪዎች የታሰሩበት ነበር። እሱም እንግዲህ ሌላ ኢንስፒሬሽን ነበር በእኔ በኩል ማለት ነው። በዛን ወቅት ምናልባት ስለነበረው ሁኔታ ቀደም አቶ ራፋኤልም ነበረበት ይመስለኛል፣ ሌሎችም ደግሞ እንደዚሁ በዛን ወቅት ስለነበሩ እነሱ የበለጠ ያብራራሉ። እንግዲህ እኔ ወደ ዩኒቨርሲቲ ስገባ ወደ 66 እና 67 አካዳሚክ ኢየር ነው ማለትም በአበሻው 59 ዓመተ ምህረት ያኔ ነው እንግዲህ በዩኒቨርሲቲ ውስጥ ትልቅ ትግል ሲካሄድ የነበረው በተማሪው መካከል ማለት ነው። አንዱም ቅድም ሲነበብ እንደሰማችሁት የኢትዮጵያ ተማሪዎች ማህበርን ሰፋ አድርጎ ለማንቀሳቀስ ጥረት የሚያደርግ አንድ ክፍል ነበር። ያንን ደግሞ ሰፋ ተብሎ እንዳይደራጅ የሚከላከል የዩኒቨርሲቲው አስተዳደር እና ደግሞ ሌሎች ከተማሪውም ወገን ደግሞ እንደዚሁ ነበሩ እና በተማሪው ያ ዩኡዝዋ የሚባለው ማለትም የኢትዮጵያ ተማሪዎች የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር የሚባለው እንዲቋቋም እንግዲህ ትግሎች ይካሄዱ ነበር። በአንድ በኩል የተማሪው ማህበር ባለፉት አመታት የፖለቲካዊ ይዘት ያላቸው መልእክቶች በማስተላለፍ እንቅስቃሴ ማድረግ ጀምሯል። ያኔ አዲስ አበባ ዩኒቨርሲቲ የሚባል በየካምፓሱ ነው የነበረው። በእርግጥ ደግሞ ሰፋ ያለው የኢትዮጵያ ዩኒቨርሲቲ ተማሪዎች ማህበር ኒዮስ የሚባልም ነበር፣ ሌሎቹንም ያቀፈ ግን በአዲስ አበባ ደረጃ በየካምፓሱ ነበር ማህበር የነበረው እና እንደዚህ ተሰራጭቶ በየካምፓሱ ማህበር ማቋቋሙ ለትግሉ ብዙ አይረዳም፣ አንድ ላይ መሆን አለብን፣ መደራጀትና ድርጅታችን ማስፋት አለብን የሚል እንቅስቃሴ ነበር። በዛም ተማሪው አሸንፎ ማህበሩ እንዲመሰረት ተደርጓል፣ ኡዞ የሚባለው። ከዛም ከኡዞም በኋላ ደግሞ ያው እንደዚሁ ግንባር ቀደም በዚህ በትግሉ ላይ አስተዋጽኦ የነበረው ኦርጋን ታገል ወይም ስትራግል የሚባለው እንዲመሰረት የተደረገበት ነው። ከዛ ኢሚዲየትሊ ደግሞ እንቅስቃሴ ተጀመረ፣ ይሄንኑ ማህበር እንደገና እንትን ለማለት ቀደም እንደተጠቀሰው ሬስቶሬሽን ኮሚቴ የሚባል እና እኛ በቅጽል ስማቸው ሬስቶረር የምንላቸው
አቶ ፋሲካ ማይክ ተቋርጧ ነኝ እንደገና ያዘው። ማይክ ተቋርጧል።
አቶ ፋሲካ ማይኩን አላያዙትም። ማይኩን ያዙት። እነዚህ ኢንስታንት ሜሴጅ የሚልኩሎትን ስም ምናልባት ስሞቹን ለኔ አይኤም ቢያረጉልኝ ላሶጣቸው ይችላልው ከዚህ ውስጥ ካሉ። እና ማይኩን እንደገና ያዙት። አመሰግናለሁ።
ሻይሮ ፋፋቴ ሹርዳል በየሸንተረሩ።
እሺ አቶ ፋሲካ ይቀጥሉ። ይቅርታ በቴክኒካል ችግሩ።
እሺ በጣም ይቅርታ። ምን እንደነካም ታክ ስላሶጣኝ አሁን ምንዳ እንደነበር ካላቅም ግን
የነበሩት ያው ካምፓሱ በተለያየ ቦታ የነበረው ወደ አንድ ድርጅት እንምጣ ያላችሁ ተታገሉ እንደነበረ ነው።
እና በዛ ነው እንግዲህ ያት በተካሄደ ነበር። በአንድ በኩል የዩኒቨርሲቲው ማህበር ለማጠናከር ጠንከር ብሎ እንዲንቀሳቀስ ለማድረግ የሚፈልጉ የተማሪ ማህበር ክፍል ነበር፣ የሚፈልግ ክፍል ነበር። በሌላ በኩል ደግሞ በዚህ በዩኒቨርሲቲ አስተዳደር ብሎ በመንግስት በኩል ይሄ አይፈለግም ነበር። ይህ ደግሞ ደግፎ ወደ ቀድሞ ወደ ካምፓስ ሚሊየን ማለትም ወደ እያንዳንዱ ካምፓስ ማህበር እንሂድ የሚሉ ደግሞ ሬስቶሬሽን ኮሚቴ የሚል ውስጥ የሚጠቃለሉ የተወሰኑ ግለሰቦች ነበሩ። ይህ እንግዲህ በእውነቱ በእንትንም የሬዮት ዓለምም ነጸብራቅ አለው። ለውጥ የመፈለግና ያለመፈለግም ነጸብራቅ ነበረው። ለውጥ የሚፈልገው ክፍል በዛን ጊዜ ቅኝቱ ወደ ግራ ነበር።
ይሰማሃል?
አቤት፣ እየተናገርኩ ነው።
ኦኬ፣ ቀጥሉ።
ይቀጥሉ።
ይቅርታ።
እሺ፣ ለውጥ የሚፈልገው ክፍል ይህንን ሰፋ ያለውን የዩኒቨርሲቲ ማህበር በሰፋ ባለ መንገድ የመደራጀቱን እንትን ይፈልግ ነበር። ሌላው ክፍል ደግሞ ለውጥ የማይፈልግ ክፍል ነው። እና በዚህ በኩል እንግዲህ ከፍተኛ ትንቅና ትግል የተካሄደበት ነበር። በመጨረሻ የተማሪ ማህበር በሬፈረንደም ተፈቶ አሸንፏል። እና እዛ በማወላወል መንገድ ተመስርቶ እንዲቀጥል ተደረገ። ከዛ ጊዜ በኋላ ነው እንግዲህ የተማሪ ማህበር ስፋትና ጥልቀት እያገኘ ለመንቀሳቀስ የሞከረው። በዛ ወቅት እንግዲህ የተለያዩ በዛ ነው አመት ማለትም በ59 ዓ.ም ነው መንግስት አንድ አዋጅ አውጆ ነበረ። ማለትም በፓርላማ ደረጃ እንግዲህ ብዙ ጥሩ ነገሮች አይታወጁም፣ ግን ለመከልከል የህዝቡን መብት የሚያግዱ ጉዳዮች ላይ ግን ብዙ ጊዜ አይፈጅባቸውም። ወዲያው አንድ አዋጅ አወጁ። ማለትም በዚህ በህገ መንግስት ደረጃ ተፈቅዶ የነበረው የሰላማዊ ሰልፍ የማድረግ መብት እንዲታገድ የሚል ነበር። አንድ አንቀጽ 54 ይመስለኛል ያን ጊዜ እና እሱ አዋጅ ታውጁ ስለነበረ ያንን በመቃወም ኢሚዲየት ነው ሰላማዊ ሰልፍ ተዘጋጅቶ በዛ ያንን ሰላማዊ ሰልፍ ለማድረግ ተማሪዎች ከግቢያቸው ውዙዋና ያን ጊዜ ኒውስም የሚባል ነበረ። ማለትም የኢትዮጵያ ተማሪዎች የዩኒቨርሲቲ ተማሪዎች ማህበር የሚባል ሁሉም የሚያጠቃልን ማለት ነው። ሁለቱም በአንድ ላይ ነበረ ያዘጋጁት ያ ሰላማዊ ሰልፍ። በዛ ሰላማዊ ሰልፍ ላይ ወደ ውጭ ለመውጣት ሲሞክር እንግዲህ ፖሊሶች ወደ ግቢው ገብተው በርካታ ተማሪዎችን የደበደቡበት እና ብዙዎቻችንም ታስረን የሄድንበት ነበር። ከዛም ዩኒቨርሲቲውንም ፕሮፐርቲ የተባበሩበት ገብተው የነበር ሁኔታ ነበር። ከዛ በኋላ እንግዲህ በተከታዮቹ አመታት የተለያዩ እንቅስቃሴዎች ተደርገዋል። በቃ ህዝብም የህዝብ ስሜቱ የህዝብ ጥቅሙ የሚያንጸባርቁ የሀገርን ጉዳይ የሚመለከቱ እንቅስቃሴ ተደርገዋል። ለምሳሌ በዩኒቨርሲቲ ውስጥ የውጭ ባህል መምጣት የለበትም የሚል አንድ በፋሽን ሾው የሴቶች ድርጅት የፋሽን ትሬንት ዩኒቨርሲቲ ውስጥ ለማዘጋጀት ሞክሮ እሱም የተቃወመበት ነበር። ዩኒቨርሲቲ ማህበር ተማሪዎች የተቃወሙበት ነበር። ከዛም ወጣ ብለን በዛን ወቅት እንግዲህ ተስታውስ እንደሆነ የጸረ ኮሎኒያል ትግል እየተካሄደ የነበረበት ነበር እና እንደ ያን ጊዜ ሮዴዥያ የሚባለው አሁን ዚምባብዌ የሚባለው እንትን ሀገር የያን ስሙት ላነቅም ያለበት ሁኔታ ስለነበር ነጻነት እሱን አስመልክቶ እሱን በመቃወም በዚህ በኦኤም እና በእንግሊዝ ኤምባሲ ከፍተኛ ሰልፍ ተደርጎ ከፖሊሶች ጋር ግጭት ተካሂዶ ተማሪዎቹ የቆሰሩበትም ሁኔታ ነበር በዛ ነው። ከዛም በሌላ በኩል ደግሞ በ59 ማነው በ61 ዓመተ ምህረት መስለኛል በ61 ዓመተ ምህረት ላይ ምንድነው ስሙ ትምህርት ፖሊሲ ትምህርት ፖሊሲ ኋላ ቀር ነው ወጥ መቻል አለበት የሚል እንቅስቃሴ ተደርጎ በተለይም ከሃይስኩል ተማሪዎች የመጡ ጥያቄዎች ስለነበሩ እነሱን በመያዝ እንቅስቃሴ የተደረገበት እና በእንቅስቃሴ ሰላማዊ ሰልፍ ለማድረግ የተሞከረበት ሰላማዊ ሰልፍ ሊደረግ ሲል ትምህርት ቤቱ ሊዘጋ የተደረገበት በዛ ወቅት ደግሞ እንግዲህ ብዙ ለውጦች የመጡበት ነበር። ማለትም ወቅቱ ያለውን መንግስት መቃወም፣ ያለውን መንግስት ማውገዝ፣ ወረቀቶች ጽፎ ማሰራጨት የመሳሰሉ ነገሮች የተደረጉበት ሁኔታ ነበር የነበረው እና የተማሪ ማህበር ከጊዜ ወደ ጊዜ እያደገ እና በስፋትም በአይነትም በህይወት አለም ነው በኩል እያደገ የሄደበት ሁኔታ ነው የነበረው። ከዛ በኋላ እንግዲህ ይህንን ወደ ኋላ ያለውን ነገር ከመናገሪ በፊት አንዳንድ ነገሮች እንዲሁ ትዘሚሉኝ ለመናገር በዛን ወቅት ተማሩ አዲስ ነገሮችን ለማወቅ ጥረት ነበር የሚያደርግ የነበረው። መጀመሪያ የሀገራችን ሁኔታ በጣም ያንገበግበው ነበር። በዩኒቨርሲቲ በሚገባበት ጊዜ እና ጽሁፎችን፣ ጋዜጦችን፣ ሌሎችን ነገሮች እያገላበጥን ስናይ ሀገራችን በጣም ኋላ ቀር መሆኗን፣ ከሌሎች ሀገሮች በጣም ኋላ ቀር መሆኗን፣ ሀገር ውስጥ ያለ ህዝብ ደግሞ አብዛኛው 90% በተለይ በገጠር የሚኖረው በረሃብ ጭቆና ውስጥ እንደሆነ፣ መሬቱ በጥቂት ፊውዳሎች እጅ እንደነበረ፣ የሚያፈራቸው ነፍቱ አመት ሙሉ ሲነፋ ቆይቶ ያጥራውን ፍሬ በአብዛኛው የሚሰጠው ለባለመሬቶቹ እንደሆነ፣ እሱ ግን ቤተሰብና ልጆቹ ሲሰቃዩ የነበሩበት ሁኔታ መሆኑ ከዚሁ ከምርምሩ ማወቅ እንችል ነበር። ከዛ ይህን ሁኔታ እንዴት ለመለወጥ የሚያስፈልገው መቃወም አንዱ ነው። በእርግጥ ከመቃወም ሌላ ደግሞ ምን አይነት ለውጥ ፈልጋል፣ ለውጥ ሲመጣ የሚሰጥ እንዴት ነው የሚለው የሚሉትን በጠባብ ግሩፖች በትንሽ ቅድም እንደተባለው ከሁለት ሶስት አራት በመሆን ሰፋ ባለ መንገድ ለመወያየት ነበረ ተማሪ ሲጥር የነበረው እና የራሱን ግንዛቤ ለማሳደግ ከትምህርቱ ጎን ለጎን ማለትም በኛ ሲናው ያው የተመዘገበበት የትምህርት አይነት አለ። እሱም መማር እና ክፍል መግባት፣ ትምህርቶችን መከታተል፣ ከዛም አልፎ ፈተና ማለት አንድ ነው። ከዛ ጎን ለጎን ደግሞ ይሄ ሌላ ጥናት ነበር፣ የሀገሪቱ የፖለቲካ የሶሻል የኢኮኖሚ ሁኔታዎችን ማጥናት። ማጥናት ብቻም ሳይሆን ግንዛቤ ማግኘት ብቻም ሳይሆን ለውጥስ ሊለወጥስ የሚችል እንዴት ነው፣ ምን አይነት ተሞክሮ አለ በዓለም ላይ፣ የትኞቹ ሀገሮች ናቸው እነዚህን ተመሳሳይ እንትን ውስጥ ያለፉ፣ እነዚህስ ሀገሮች ምን አድርገው ነው ሀገራቸውን የለወጡ ወደ እድገት ጎዳና ያስኬድ የሚለው ነበር። እንግዲህ የብዙዎቹ ብዙዎቻችን ቀን ከቀን ጭንቅላታችንን ሲያስጨንቅ የነበሩ ጥያቄዎች እነዚህ ነበሩ እና በዚህ ውስጥ ነው ያለፍ ነው። በአንድ በኩል ምርምር በማድረግ ውይይት በማካሄድ ስምንትን ስሙ፣ በሌላ በኩል ደግሞ ተግባራዊ እንቅስቃሴዎችን የማድረግ ተቃውሞ ለማሰማት መደራጀት ያስፈልጋል፣ ተደራጅቶ ደግሞ መንቀሳቀስ ያስፈልጋል የሚል ግን እንግዲህ የተማሪ ማህበር በይበልጥ ያየበት ነው። ከጊዜ ወደ ጊዜ ጥራትም እያገኘ እድገትም እያገኘ የሄደበት ነው። ወደ መጨረሻ እንግዲህ ወደ 69 ዓመተ ምህረት በዚህ የትምህርት ፖሊሲ በመቃወም ሳቢያ ተነስቶ የነበረው እንቅስቃሴ በጣም እየሰፋ ሄዶ ዩኒቨርሲቲ ለስድስት ወር ያህል ሊዘጋ የቻለበት ነበር። ከምንም ወደ ትምህርት ከበጣም ተማሪ እንዲመለስ መንግስት ተደጋጋሚ ጥሪ ቢያደርግ ተማሪ ሊቀበል ያልቻለበት ነበር። በዛ ነው ብዙዎቹ በበርከት ያሉ የተማሪ ማህበር መሪዎች እና አክቲቪስት የምንላቸው የታሰሩበት ነበረ። እና እነሱ ካልተፈቱ ወደ መግባት የማይቻልም የተባለበት ነበር። እና ለስድስት ወር ያህል አብዛኛው ተማሪ የተወሰኑት ገብተው ተምረዋል። በእርግጥ ግን አብዛኛው ማጆሪቲ ማለት ይቻላል ትምህርት ያቋረጠበት እና የዘጋበት ነበር። በመጨረሻም መንግስትና የዩኒቨርሲቲ አስተዳደር እንግዲህ የተማሪዎቹን ጥያቄ ለመቀበል ያሰራቸውን የፈታበት እና ተማሪዎቹን ወደ ትምህርት የተመለሱበት ከሚሶቻችንም እንግዲህ ቀጥታ ወደ ፈርኒሽ ወደሚባለው የሄዱበት ነበረ። በዛ ወቅት ነው እንግዲህ በኋላ ይበልጥ ሊራራም ይችላል አውሮፕላን ተልፎ ወደ ውጭ የወጡበት። ከዛም በተማሪ ማህበር ውስጥ የአመለካከትን ለውጥ የመጣበት ይሄ የተማሪ ማህበር እንቅስቃሴ በእርግጥ ሰፍቷል፣ ማለትም ብዙ አስተዋጽኦ አድርጓል። የህዝቡን ጥያቄ እያነሳ ወደ ውጭ በማውጣት በጣም ብዙ ሰዎች ነበሩ መስራቱ የነበሩ። በነገራችን ላይ በሰላማዊ ሰልፍም ለህዝብ መግለጽ ይቻል ተችሏል። ጽሁፎችም ከስትራደል ካለል ከሚባለው ሌላ ደግሞ ወራሪ ወረቀቶች የኢትዮጵያን ተጨባጭ ሁኔታ በማንሳት የትግሉን አቅጣጫ በማሳየት የህዝብ በተለይም ለሰራተኛው በከተማ ለሚኖረው ማለት ነው ለድሃው ይዳረስ ነበር እና ህዝቡ ያውቅ ነበር። እና በዚህ በኩል አስተዋጽኦ አድርጓል። የተማሪ ማህበር እድገትን እያገኘ ሄዷል። ግን ይህ ተማሪ ማህበር ማስ ኦርጋናይዜሽን ነው፣ ብዙሀን ማህበር ነው። የዚህ የብዙሀን ማህበር ስራ ከዚሁ አያልፍም፣ ተጨባጭ ለውጥ ሊያመጣ አይችልም። ተጨባጭ ለውጥ እንዲያመጣ ምን መደረግ አለበት የሚሉ ጥያቄዎች እንዲ የተነሱበት ሁኔታ ነው። ተጨባጭ ለውጥ እንዲመጣ ከተፈለገ መደራጀት ያስፈልጋል። መደራጀት ማለት በፖለቲካ ድርጅት መደራጀት ያስፈልጋል። በዛን ወቅት እንግዲህ ያው ቀደም እንዳልኳችሁ ርዕዮተ ዓለሙ ለዚህ ሁሉ በደል ሀገራችን ለገባችበት ስቃይ ገዥውም ክፍል ሊያሳይ የሚችለው በአጠቃላይ ለሆነው ለነበረው ሁኔታ በግራው ርዕዮተ ዓለም ወለነተ መፍትሄ ሊያመጣ ይችላል፣ ውጤት ሊያስገኝ ይችላል የሚል እምነት ስለነበረ እንግዲህ ከዚያ ጋር ተያይዞ የፖለቲካ ድርጅት የማደራጀት እና በዚህ የፖለቲካ ድርጅት አማካይነት ትግሩ መግፋት ያስፈልጋል። ለዛ አደራጀት ነው ይህ በዚህ በማስ ኦርጋናይዜሽኑ ማለትም ድርጅት እንቅስቃሴ ብቻ በሀገራችን ውስጥ ተጨባጭ ለውጥ ሊመጣ አይችልም የሚል አመለካከቶች እንግዲህ ጉልህ የሆኑ መጥተው በተማሪ ማህበር ውስጥ ውይይት እየተካሄዱበት እና እየተካሄዱበት የመጡበት ነበር። ከዛ በኋላ እንግዲህ በ69 ቅድም እንደተባለው ጥላሁን እንግዛው ሲገደል ይህንኑ ግምት ውስጥ ያስገባ ሁኔታ ነበር። በአብዛኛው የተማሪ ማህበር እንቅስቃሴ ጥላሁን በሚመለከት አንድ እንደው ላስታውስ የሚችለው ጥላሁን ግዛው በ68 ዓመተ ምህረት በተማሪ ማህበር መሪ ማነው ፕሬዚዳንትነት ለውድድር ቀርቧል እና ይወዳደር የነበረው ሰው ማለትም አሁን በህይወት የለም ዶክተር መኮንን ቢሻው ነው። ከእሱ ጋር ነበር የተወዳደረው እና ያን ጊዜ በተማሪው አመለካከት ጥላሁን ለለውጥ የቆመ ነው፣ ግራ ነው። በሌላ በኩል ደግሞ ቅድም ስጠቅስ የነበረው በሬስቶሬሽን ሬስቶረር ኮሚኒ ብን በሚባሉት ውስጥ ደግሞ የተወሰነ አንጸባራቂ ነበር። ለውጥን ለመከላከል የበለጠ ወደ ጽንፍ ተማሪ ማህበር እና ከዚህ ውጭ ግን ለውጥን ቢኖር ረጋ ያለ ስልጣኔ የተከተለ ለውጥ መኖር አለበት የሚሉ ደግሞ ወገኖች ነበሩ እና ለዛ መካከል ትልቅ ጦርነት ነበር ሲካሄድ የነበረው። መጨረሻ ላይ ለጥቂት ድምፅ ነው የተሸነፈው። ጥላሁን ከተሸነፈ በኋላ ቀደም ሲነበብ እንደሰማችሁ እንዲያን ቢያንስ ለአንድ ዓመት ያህል ማረፍ አለብን ማጥናት አለብን ብሎ የወጣበት የራሱ ጥናት በርግጥ ጥናቱን የተከተለበት ነበር። በነገራችን ላይ ጥላውን ይዘው የንጉሥ አርያን ቤተሰብ ጋር በአባቱም በቤተሰቡ ከፍተኛ እንትን የነበረው ከንጉሥ አርያ ቤተሰቡ ጋር በጋብቻ የተዛመደ ነው። ረቱ ያው መሬት ለሀራ ግዛው ናት ታውቃላችሁ ማለት ነው ያሉን መኮንን ሚስት እና በዋኑ ሁሉ ትቶ ነው ለህዝብ የቆመው። ከዚህ የተማሪ ማህበር ግንባር ቀደም ማሪ ሊሆን የሚቻለው ያንን ቤተሰቡን ሁሉ እያወገዘ እሱ እየታገለ ነው የነበረው ማለት ነው። እንግዲህ ከዛ በኋላ የተማሪ ማህበር በእርግጥ በዚህ በሁለት አቅጣጫ ማለትም በአንድ በኩል ደግሞ ከተማሪ ውስጥ እንደዚሁ የተማሪ ማህበር እንቅስቃሴ እያጠናከር ምን ይሄዳል አለብን የሚሉ ክፍሎች ነበሩ። በሌላ በኩል ደግሞ የለም በአዲሱ መንገድ የተማሪ ማህበር ይበልጥ በዛ ብቻ ሳይሆን ድርጅት አደራጅቶ ተጨባጭ ለውጥ ማምጣት ያስፈልጋል የሚሉ ደግሞ ክፍሎች ስለነበሩ በዛ መሀል ያለፈበት ነው። እንግዲህ የስልሳ ዘጠኝ እና ሰባ አንድ ዓመተ ምህረቶች በዛ ሁኔታ ያለፉበት ነው። ከዛ በኋላ ተጨባጭ እንቅስቃሴዎች ተደርገዋል። እንግዲህ ድርጅቱን ይህንን የተማሪውን ማህበር ራሱ እንቅስቃሴው እየቀጠለ ቢሄድ ግን በውስጡ ደግሞ የወለደው ነገር ምንድን ነው? ተጨባጭ የፖለቲካ ድርጅት መፍጠር የሚለው ነው። እሱን እንግዲህ ምናልባት ወደኋላ መምጣት ይቻል ይሆናል። እንደው ጠቅለል ባለው ሁኔታ እዚህ ላይ ላቁምና ምናልባት ሌሎችም ሊጨምሩበት ይችላሉ። እኔም ደግሞ ወደኋላ በጥያቄና በመልስ ልመልስ ይችላለሁ።